ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ደራርቱ በባዶ እግሯ ልትሮጥ ነው።
ያኔ ደግሞ ለልጆቻችን ለሚቀጥለው ትውልድ ደግሞ ሰላም ሆነች ኢትዮጵያን፣ ፍቅር ሞላ በኢትዮጵያን። ማንም ሰው ዳቦን በልቶ ቢያንስ ከገበሩን ሰርቶ የሚያድርባትን ኢትዮጵያ እና ካቲካ ጠቅሎቻ የሚታደግበት ስደቱ ቀርቶ መሰናቀሉ ቀርቶ ጥላቸው እንደዚህ ሁሉ ቀርቶ ነባራ ኢትዮጵያ የድሮ ኢትዮጵያ ታላቋ ኢትዮጵያ በልቅዳ ነው ማየት የሚፈልገው።
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንትና የእርቀ ሰላም ኮሚሽን አባል ኮሎኔል ደራርቱ ቱሉን ይዘናል። ዋሽንግተን የሚገኘው የኢትዮጵያ ኤምባሲ አዲስ እና ፈጣን የውክልና አሰጣጥ አገልግሎት ጀመረ።
30-40 ቀን የሚፈጀውን ስራ በ24-48 ሰዓት ውስጥ ሰው እየተጨረሰለት ነው። አሁን ከ13 ስቴፕ ወደ 4 ስቴፕ አውርድ ነው። ኢትዮጵያዊ ከሆኑ $168፣ ኢትዮጵያዊ ካልሆኑ ደግሞ 207 ብር ይሆናል። ድሮ 30-40 ቀን ፈሽታ ወደ 300-400 ብር ያስወጣ ነበር።
ኬብሮን ደጀኔ የአዲሱ ፈጣን ዘዴ ፈጣሪ አነጋግረናቸዋል። እሁድ የካቲት 10 2011 ዓ.ም። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሰሎሞን አባተነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዘመን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። በፍራፍሬ ንግድ የሚተዳደር አንድ ሱዳናዊ ለተቃዋሚዎች የተተኮሰ አስለቃሽ ጋዝ ወደ ሰውነቱ ውስጥ በማስገባቱ ሕይወቱ አለፈ። የሕክምና ባለሙያዎችና የሟች ቤተሰቦች እንደገለጡት የ32 ዓመቱ ባህሪ ሆስፒታል ከደረሰ በኋላ የሞተው በአስለቃሽ ጋዙ ታፍኖ ነው። አስለቃሽ ጋዝ የተተኮሰባቸው ተቃዋሚዎች ሰልፍ የጀመሩት ካለፈው ታህሳስ ወር ጀምሮ፣ ምክንያታቸው ደግሞ መንግሥት የዳቦ ዋጋ በሶስት እጥፍ እንዲጨምር በማድረጉ ነው ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዛሬ የትዊተር መልእክታቸው ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን በመውደቅ አፋፍ ላይ መሆኑን ተናገሩ። ቀደም ሲል የዩናይትድ ስቴትስ መራሹ የሶሪያ ዲሞክራቲክ ሰራዊት በሰጠው መግለጫ ባጉስ በተሰኘች አነስተኛ የሶሪያ መንደር ውስጥ የሚገኘውና ራሱን እስላማዊ መንግሥት ብሎ የሚጠራው ሽብርተኛ ቡድን የመጨረሻ ይዞታ ተከቦ በሞሽረት ላይ እንደሚገኝ መታወቁ ወይም መዘገቡ ይታወቃል። ለቬኔዙዌላ የታቀደ የሰብአዊ እርዳታ ድንበር ሳይሻገር ኮሎምቢያ ላይ የተከማቸ መሆኑ ተገለጠ። በትናንቱ ዕለትም እርዳታ የጫኑ 3 የዩናይትድ ስቴትስ ወታደራዊ የትራንስፖርት አውሮፕላኖች ኩኩቱ ኮሎምቢያ ደርሰው እዚያው ከተጠራቀመ ሌላ እርዳታ ጋር የያዙትን ጨምረዋል። ከዩናይትድ ስቴትስና ከሌሎችም አገሮች ለቬኔዙዌላ የሚላክ እርዳታ በኮሎምቢያ፣ ብራዚልና ካርኮዋ ከተሞች እየተከማቸ መሆኑ ይነገራል። አወዛጋቢው የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ እርዳታው አስፈላጊና ሕገወጥም ነው ይላሉ። በሩሲያና በቻይና የሚታገዙት ፕሬዝዳንት ማዱሮ አንድም እርዳታ የጫነው ኮንቮይ ወደ አገር ውስጥ እንዳይገባ ለእርሳቸው ታማኝ ለሆነ ወታደሮች መመሪያ ሰጥተዋል። የዩናይትድ ስቴትስ እውቅና ያላቸውና የቬኔዙዌላ ሕጋዊ ሽግግር ፕሬዝዳንት ናቸው የተባሉት ሁዋን ሁይዶ እርዳታዎቹን ወደ አገሪቱ ለማስገባት እቅድ እያወጡ መሆናቸውንና ይህንንም በሳምንት ጊዜ ውስጥ ይፋ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ለዩናይትድ ስቴትስ አምባሳደርነት የታጩት ሂተር ኑረት ሹመቱን እንዳልተቀበሉ ተናገሩ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑረት ባለፈው ታህሳስ ወር ነው የቀድሞዋ አምባሳደር ኒኪ ሄሊ በፈቃዳቸው ስፍራውን ሲለቁ በፕሬዚዳንት ዶናልድ ትራምፕ ለቦታው የታጩት። ሂተር በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ለመሆን ፈቃደኛ ያልሆኑት ቤተሰብ ውስጥ ባለባቸው ችግር መሆኑ ተገልጧል። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ከፍተኛ መዋለ ንዋይ ያፈሳሉ ተብሎ በሚጠበቅበት ፓኪስታን የሁለት ቀን ኦፊሴላዊ ጉብኝት ሊጀምሩ ነው። ይህ በከፍተኛ ባለሥልጣን አልፎ አልፎ የሚደረግ ጉብኝት ግን ፓኪስታን ከባላንጣዋ ህንድ ጋር አይንና ናጫ በሆነችበትና ውጥረቱም በጦዘበት ወቅት የሚካሄድ መሆኑ ታውቋል። ውጥረቱ ይበልጥ የተባባሰው ደግሞ ባለፈው ሳምንት በአወዛጋቢው ካሽሚር ግዛት የአጥፍቶ ጠፊ የቦምብ ጥቃት ከተካሄደ በኋላ ነው። በዚህ አርባ የህንድ ደህንነት አባላት በመቶበት ያጥፍቶ ጠፊ ጥቃት የኢስላማባድ እጅ አለበት ስትል ኒው ዴልሂ ተከሳለች መሰረተ ቢስ ወንጀላ በማለት የፓኪስታን ባለስልጣናት ያስተባብላሉ። በባንግላዴሽ የወደብ ከተማ ቺታጎን ዛሬ ጠዋት የተነሳ የእሳት ቃጠሎ ወደ 200 የመኖሪያ ቤቶችን ማቃጠሉ ተገለጠ። አንድ እሳት አደጋ ባለስልጣን ዴይሊ ስታር ለሚባል ጋዜጣ እንደገለጡት እሳቱ መኖሪያ ቤቶቹን ሲያደርስ ሁሉም ነዋሪዎች ተኝተው ነበር። ሌላ የእሳት አደጋ ባለስልጣን ለሮይተርስ ዜና አውታር በሰጡት ቃል ደግሞ ቃጠሎ የተነሳው በኮረንቲ ማይንም የኤሌክትሪክ ገመዶች በመጠላለፍ ምክንያት መሆኑን ተናግረዋል። ባንግላዴሽ ምንም እንኳን በዓለም ትልቋ የአልባሳት አምራች ሀገር ብትሆንም ደሃ መሆኗ ግን ይታወቃል። አርማጮች ለሰዓቱ ያለን ዜና በዚህ አበቃ። አዲስ አበባ ነኝ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 10 2011 ዓ.ም ምሽት ፕሮግራም ነው። ያሳለፍነው ሳምንት የዓለም የራዲዮ ቀን የተከበረበት ነበር።
በነገር ላይ ሬዲዮ በጥሩ እጅ ከሆነ ዲሞክራቲክ እጅ ከሆነ በተማሩ ስኪል ባላቸው እውቀቱ ባላቸው እጅ ከሆነ ይጠቅማል።
ጌታሁን ታምራት ወይም ንጉሴ መንገሻ ከአርባ ዓመት በላይ በራዲዮ ጋዜጠኛነትና ኃላፊነት እየሠራ ይገኛል። ስለ ፍቅርም ትንሽ እንነጋገራለን። ቫለንታይንስ ዴይ የፍቅር ቀን እንበለው የዋለው በዚሁ ሳምንት አልነበር?
በመስጠት አምናለሁኝ። ካልሰጠን እነዚህም ሰዎች ምን ፈልገው ደረጃ ጋር ልናያቸው አንችልም። ካልሰጠን ደግሞ በመድሩም በሰማዩ መቀበል የለም። መጀመሪያ መስጠት ነው የሚቀድመው ብዬ ስለማመን ብዙ ነገሮችን በመስጠት ላይ ነኝ ያለሁት ኔሽን ዋይድ እና እንዲሁም እዚህ በምኖርበት አካባቢ።
የቲሳቱ የፍቅር ቲፎዞ ናቸው። ለአመታት አብረው የኖሩ በወጣት እድሜያቸውም በመተሳሰብ ያሉና ልጆችን ያፈሩት አምራዎችን በግላቸው ባሰናዱት ዝግጅት የዛሬ ሳምንት ጋብዘው አክብረዋል። ቨርጂኒያ ነው የሚኖሩት። ይዘናቸዋል። ሙዚቃን ጋብዛችሁ ስፈልግሽ እኖራለሁ በጥላሁን ገሰሰ።
ጫካ ሆነ ወይ ሸለቆ Thank you.
ደራርቱ በባዶ እግሯ ልትሮጥ ነው። ሰላም የሰፈነባት በዓለም መድረክ የምትታይ ኢትዮጵያን ማየት ምኞቴ ነው። ኮሎኔል ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ደራርቱ ቱሉ ለአድዋ ድል መታሰቢያ በዓል ለተዘጋጀ የ10000 ሜትር ሩጫ 500 ሜትሩን በባዶ እግሯ ለመሮጥ ልምምድ ጀምራለች። ኮሎኔል ደራርቱ በቅርቡ በተቋቋመው የእርቀ ሰላም ኮሚሽን ውስጥ ስላላት ሚናም ነግራናለች። ከጽዮን ግርማ ጋር ተጫውተዋል።
በጣም አመሰግናለሁ ደራርቱ ቱሉ ለቃለ ምልልስ ፈቃደኛ ስለሆንሽ። በሁለት ጉዳዮች ላይ ነው ላነጋግርሽ የደወልኩት። አንደኛው የእርቀ ሰላም ኮሚሽን አባላት ውስጥ በመካተትሽና ሁለተኛው ደግሞ ሰሞኑን ሩጫ ለማድረግ በባዶ እግርሽ ልምምድ ያደረግሽ መሆኑ እየተነገረ ነውና ለምንድን ነው በባዶ እግርሽ ለመሮጥ የወሰንሽው?
አመሰግናለሁ። የአድዋ መተከላ ሩጫ 10 ኪሎ ሜትር ብቻ ከአስር ኪሎ በ9.5 በጫማ 500 ባደግር የሚሆነው ይሄ እንግዲህ የአገራዎቹ አዘጋጆች ተጠቢዎቹ በወንሰኖች መሰረት አድዋ ጀግኖች እና ሀገራችንን በጀግንነት ያስከበረው እነሱን ለማከል ወይ ለመዘከር በባዶ እግሬ ልሞት ወሰንኩ ማለት ነው። የመጨረሻው ነው 500 ሜትር።
ከየት ተነስቶ የት ነው ሩጫው የሚካሄደው?
ሩጫው እዚህ አዲስ አበባ ነው የሚዘጋጀው። ግን ደግሞ አዘጋጆቹም እንደዚሁ የአዲስ አበባ ልጆች ናቸውና ይህንን የአያሪያን ብዙም በሚበላበንክል እሱን ለመዘከር ያዘጋጀት ሩጫ ነው።
እንግዲህ በባዶ እግር ለመሮጫ ተብሎ የተዘጋጀ ቦታ ባለመሆኑ በባዶ እግር ለመሮጥ መወሰን ትልቅ ውሳኔ ነው እና የእውነት እንደዚህ አይነት ውሳኔ ላይ ለመድረስ ያስከደደሽ የውስጥሽ ስሜት አለ? የተለየ ምክንያት አለሽ?
አዲስ አበባማ በባዶ እግር ለመሮጥ የሚችሉት እንግዲህ እንደምታውቂያት አዲስ አበባ እንግዲህ አስፋልት ነች። ይሄ ደግሞ ስታሰብ ደግሞ ቀደምት አባቶቻችን በምን አይነት መሬት ላይ በምን አይነት ቦታ ሀገር ምናት መንገድ ላይ በባዶ እግራቸው ሄደው ያን ሁሉ አድርጎ ያልብሽ እንጂ እኛማ አሁን እኮ በተደላደለ ምንም በባዶ ደግሞ በተደላደለ መሬት ላይ ነው እየሄድን ያለ የምንሮጠው እኛ። ስለዚህ ይሄ በእርግጥ ባይገልጻቸውም እንደ መመካከቢያ ሲል ሀገር የጠፋ ደፍና ቀዳ ብሎ ነው ያረከቡ እና ብዙ ድካም የደከመች በእርግጥም ደግሞ በድካማቸው ተዘክረዋል ስበዋል ማለት አንችልም። እና እንግዲህ ያው ይህ ትውል ታውቂያለሽ እንደ ዶሮ ገብን አደለን ባለው እንግዲህ ባለበት ደረጃ እንኳን ቡና ተብሎ የተዘጋጀው እና ስለዚህ ይሄ እነሱ ከያዙት አንጻር ከባድ ነው። የለም ደግሞ ለውጤ አሁን ግሽን በጣም ደደች ብለኝ ነው እንትን የተጠበቁትና ይህንን ለመሮጥ የወሰንኩት። በነገራችን ላይ እኔ ከ2011 በኋላ ሩጫ ቁሚያነ እስካሁንም ሩጫ አላውቅም። ምናልባትም የዛሬው መከላት ለታላቁ ህዳሴ ግድብ ክብረ በዓል 6 ኪሎ ሜትር እዛ ግባ። አሁን ደግሞ እኔ አድዋ ስባል ልምምዴ እንደውም ጀምሪያ እንደሆነ የድሮ አሁን በቀደም ወንድ በባዶ ሌሊት ምንምን ነበርና ምን አካባቢ አንደኛ ድሮ በባዶ እግሬ ነው ልም ጀምርኩት ፓስኪን የተጠቀ አመቶችን ሩጫ ሩጥኩና አሁንም ደግሞ እነዛ እንደኔ አባቶችና እናቶቻችንን በባዶ እግሬ አሰብ ስንወስ ኩራትና ትልቅ ደስታ እየተሰማኝ ነው።
ልምምዱን የት ነው የምታደርጊው? መቼ ነው እስኪ ጀመርሽው?
ልምምዱን ያድሮ ምንም በቦታ አድርገ በሩጫ ላይ ባለው እንግዲህ ከተያለ እንግዲህ በኢትዮጵያ ለሩጫ ተመስለች በቃ አዳደ የልምምድ ጥሩ ቦታ አለ ታለንቶችን ፈርጂ ስሩታን ብትወዚ እንደዚህም ደግሞ ሳንዛን ብትወዚ በጣም ብዙ ቦታ ስላለ ኢትዮጵያ ለልምምድ ቦታ የምትታመችብና መርጠሽ ከተባራቁ ባሻገር ምናልባትም እንግዲህ እንደ ድሮ በጊዜ መጥተሽ ወጥተሽ በጊዜ ባትመለሺ አሁንም ድሮ ልምምድ የሚሰራባት ቦታዎች ስላሉ እዛ ልምምድን የማደርገውና ውጫው የሚጠል ከተባለ በኋላ ነው ልምምድ የምትመኩኝ ማለት ነው።
አሁን ባሰፈርሽው ሀሳብ ላይ አሁን ጀግና የለም የሚል ነገር ጠቆም አድርገሻል እና ምን ማለት ነው?
እንግዲህ እንደምታወቀው እነዛ አባቶች በዚህ ጊዜ ያለ ምንም ቅድመ ሁኔታ ምንም ነገር ሳይመቻች ይህን ሀገር እንደ በክብሯ ለማቆየት ያንን የህይወት መሰዋትነት ድረስ እንትን ያሉት እና ያ ትውልድ እንግዲህ ዛሬ አለ ብዬ አልገምትም። እና ምናልባትም ትውልድ ያለነው ራሳችን የምናስቀድመው እነሱ ግን ሀገር ማስቀድመው ነው እቺ ሀገር ያስከበሩትና አፍሪካ ማለት የሚያክብረና እንደምታውቂው እንግዲህ በዓለም ላይ ብዙ ቀይ ግዛቶች አሉ በአፍሪካችንም ብንወርድ እና ስለሆነም ያን ታግለው ነው ለዚህ ያበቁት። እና ስለሆነም ምንም ያልፈልግ ነው አሁን ያለነ ትውልድ ራሳችን የምንወደው እና ለሀገር እንደነሱ ከጉዳት ይቅርና ከህይወት ድረስ የሚደርስ
ወደ እርቀ ሰላም ጉዳዩ ስናልፍ አንቺ አለሽበት ምንድን ነው ይሄ እርቀ ሰላም ኮሚሽን የሚሰራው ነገር? ምን እናከናውናለን? ምን የተሳካ ስራ እንፈጽማለን ብለሽ ታስቢያለሽ? በግል
ከፈረንት ኮሚሽን ስም በመጠኑም ቢሆን የሚገልጽ መስሎኛል። ምናልባትም በውስጡ የሚሰራቸው ነገሮችን ካልነው እንጂ ያው ዞሮ ዞሮ እርቅ ስለማለት ሰላምን ለማምጣት የሚሰራ ኮሚሽን አዋጅ የተቋቋመ የሀገራችን ተጨባጭ ሁኔታ ብና የሀገራችን እንግዲህ በሃይማኖት፣ በብሄር፣ በድንበር፣ በፖለቲካ፣ በተለያዩ ነገሮች እንግዲህ ግዛችን ተቃርኖ ነውና በየቦታው እንደመላ ኢትዮጵያ ብለን ያንን እንግዲህ እንደ ዶሮችን አንድነታችን ለመመለስ ያን ሁሉ ቂም በቀል ሀገራችንን ወደፊት ለማራመድ ተያይዘን ለውጥንም ለማስቀጠል እንደዚሁም ደግሞ መቼም እድሜ ልክ ቁልፍ ቆጥረን ወይም ደግሞ ጥናችን ከምናያባበት ጥናቻችን ከምናያባበት ፍቅር ስለሚሻል ወደ ሰላም መንገድ መተን ሀገራችን ኢትዮጵያን እንግዲህ አንድ በማድረግ ነው ወደ አንድ ትግዛ ልንቀርበን ወደ አንድ ለማምጣት ነው። ይሄ 41 ወይ 42 ሰው ተደርጎና ወይም ደግሞ እንግዲህ ኢትዮጵያ ካሏት ተራላቅ ሰዎች ለምሰዎች ከተለያየ ህብረተሰብ ክፍል የሚመጡትና እኔም ደግሞ እንደግል ከነሱ መሀል አንድ ሆኖ መሆን እንደስሎኛል። ምክንያቱም እዚህ የተበሩ ሰዎች ለሀገራቸው ትላልቅ ነገር የሰሩ ናቸው እና አባቶች፣ ሀገር ሽማግሌዎችን ጨምሮ ብዙ ህብረተሰብ ክፍላል እና እኔም እንደ አንድ ግልጽ ዛውት ለመግባት የለ አሌን ለማገልገል ደግሞ ግልጽ መመጠለ እንደስሎኛል። በአጠቃላይ ግን በስሎች ያው ማለት እርቅን ለማምጣት ሰላምን ለማምጣት በሀገራችን ያሉት አንዳንድ ቁሶች ደግሞ ጥላቻዎች እግዚአብሔር ከረዳን ያንን ነገር ለና መስራት ነው ማለት ነው።
አንቺ ጠቅሰሸዋል ምን ያህል እንደሆነ ችግሩ ምን ያህል የተወሳሰበ እንደሆነ ያለው ጉዳይና በምን መልኩ ነው እርቀ ሰላሙ የሚፈጸመው? ማን ከማን ጋር ነው የሚታረቀው? እንዴት አይነትስ ሂደት ነው ለመሄድ ያሰባችሁት?
ሲያስባት በጣም ተለቅ ነው ትግልም ከመሆኑ የተነሳ በጣም ያፈራል። ምክንያቱም የሚያፈራው ደግሞ ኃላፊነት ነው። ኃላፊነት ማለት ደግሞ እምነት ነው። በታማኝነትና በታታሪነት በትጋት መስራት አለብሽ። ይሄን ሁሉ ነገር ለማድረግ ብዙ ነገር ይጠበቅብሻል። ብዙ ቦታ መሄድ ይጠበቅብሻል። ያንን እንግዲህ እኛ አባላት እንግዲህ አሁን ተሰባስበናል። ይሄ ስብስብ እንግዲህ ከየት መጀመር እንዳለበት፣ እንዴት መጀመር እንዳለበት ማለት መስራት እንዳለበት ምክንያቱ ኢትዮጵያ ህዝቦች አራባት እዚህ የተቃጠፍኩልሽ አካላት እንዴት አገር ተረዳርተን እንደምንሰራ እንዴት አገር ይሄን ነገር እንደምንፈጥል የተወጣጠው የህብረተሰብ አባላት ተበሳስበው አንድ ነገር ላይ ደርሳል ብ የምትለው ሁለተኛም ደግሞ የመንግስት አቅጣጫም ሊኖር ይችላል ብዬ ገምታለሁ። ስለዚህ ይህን ነገር እንዴት አገር ሰንሰራ የስብስብ ፕሮግራሙን ያወጣል ብዬ ገምታለሁ እና በዚ አንጻር ብንወስደው
ደራርቱ ደጋግመሽ ስለ ኢትዮጵያ ጉዳይ ከሩጫውም ጀምሮ አሁንም ስለ ኢትዮጵያ አንድነት ችግሮች መፈታት አለባቸው ቸው የሚለውን አቋም እያንጸባረቅሽ እንዳለሽ እረዳለሁና ኢትዮጵያን እንዴት ነው የምታያት? ስለ ኢትዮጵያ ያለሽ አመለካከት ምን አይነት ነው? ምንድነው? እንዴት ነው የምታስቢያት?
እንግዲህ ለኢትዮጵያ ለማያዝ ኢትዮጵያን ማስተባበር እንደ አንድ ዜጋ ለሀገር ሰላምን፣ ፍቅርን፣ እድገትን ከሌላ ዓለም ጋር እኩል ሆና የምትታይበትን አዲሷ ኢትዮጵያ ኢትዮጵያችን ትልጅሮን ትልቅነች አሁንም ደግሞ ትልቁ ና ለልጆቻችን ተስፋ ለወደፊት ኢትዮጵያ የምንታወቀው እስካሁንም በችግር ነው፣ በጦርነት ነው፣ በረሀብ ነው። አሁንም ደግሞ ያሉት ነገሮች መቼ እንዳይጠኛ ከመሆን ይፈጠር ብዙ ነገር ነው የምታዩ እና ስለዚህ እኔ ጠንባችሁ ሁሉ ነገር አልፎ ሁሉ ነገር አልፎ ሰላም ሆነ ኢትዮጵያ አንድ ዋ በቃ አንዲቷ ኢትዮጵያ ሰብራ በዓለም መድረክ እንድትታይ ትልቁ ዋ ነው የምፈልገው እና እኛም ደግሞ እግዚአብሔር ከፈቃደ ደግሞ ይህንን ያለው ነገር አሁን ያለው በእኛ ትውልድ ያለው ነገር ለእኔ ደግሞ ለልጆቻችን ለሚቀጥለው ትውልድ ደግሞ ሰላም ሆኖ ኢትዮጵያን ፍቅር ሞላ በኢትዮጵያን እንደ ስልክ ነገር ቀርቶ ኢትዮጵያ ስደቱ ቀርቶ ማንም ሰው ዳቦን ገልቶ ቢያንስ ጎሮሮን ገብቶ የሚያድርባትን ኢትዮጵያ እናት ካቲካ ጠቅሎቻል የምታሳድግበት ስደቱ ቀርቶ መፈናቀሉ ቀርቶ ጥላቻው እንደዚህ ሁሉ ቀርቶ በቃ ነባራ ኢትዮጵያ የድሮ ኢትዮጵያ ታላቋ ኢትዮጵያ በልጽጋ ነው ማየት የሚፈልገው ማለት ነው። እና ይሄ ደግሞ እኔ ብቻ ሳይሆን አንቺ እንድትሉ ለሌሎቻችን የኢትዮጵያ ዜጋ በሙሉ ይህንን ለማገሩ ይህን በሚመስለኛል እና ለሀገር ደግሞ ትክክ ለትውልድ ታስረክያለች፣ ለልጆች ታስረክያለች። ይህንን ወደፊት ደግሞ ሁሉ አልፎ ሁሉ ሪቅ ተባብለን ደግሞ ልጆቻችን ደግሞ በአብሪት መንፈስ ሀገራችንን ኢትዮጵያ ትን ብሎ ደስ ይለኛል። ከኔ ደስ ይለኛል።
በጣም አመሰግናለሁ። እግዜር ይስጥልኝ አትሌት ደራርቱ ለሰጠሽን ማብራሪያ። ስልኩ በደንብ ስለማይሰማ ነው እንጂ ብዙ ባወራሽ ደስ ይለኝ ነበረ። በጣም አመሰግናለሁ። እርግጠኛ ነኝ ኢትዮጵያ ስመጣ
ምንም ችግር የለም። ወደ ሀገር ስለመጣ በቅርቡ ስለመጣ ስቱዲዮ መጥቼ አወራሻለሁ።
ኮሎኔል ደራርቱንና ባልደረባዬንም ጽዮንን አመሰግናለሁ። እንግዲህ ደራርቱ ባለችው መሰረት ዋሽንግተን እንደገባች ከስቱዲዮአችን ይዘናት እንመለሳለን። አሁን ወደ ተከታዩ ቅንብር እንለፍ። የውክልና አስተጣጣ አገልግሎት ለውጥ በኢትዮጵያ ኤምባሲ። ቪዲቸር ከሚባል የግል ኩባንያ ጋር ተባብሮ እየሰራ ያለው በዩናይትድ ስቴትስ የኢትዮጵያ ኤምባሲ አዲስና ፈጣን የውክልና አስተጣጣ አገልግሎት ካለፈው ሳምንት አንስቶ ስራ ላይ አውሏል። ይህ በኢንተርኔት ላይ የተመሰረተ የውክልና አስተጣጣ ቀድሞ ከአንድ ወር በላይ ይፈጅ የነበረውን አገልግሎት ወደ 2 ቀናት ያወረደና ክፍያውንም ዝቅ ያደረገ፣ የወካይና ተወካይን በአካል መገኘትና መገናኘት የማይጠይቅ መሆኑን የቴክኖሎጂው ፈጣሪ አቶ ኬብሮን ደጀኔ ለአሜሪካ ድምጽ ገልጸዋል። አነጋግሬያቸዋለሁ።
የዛሬ 2 አመት በፊት ካሊፎርኒያ ሲሊኮን ቫሊ ነበር የምኖረውና ውክልና መስጠት ፈልጌ ከጓደኛ ጋር ስራ ለመጀመር ኢትዮጵያ ውጣ ወረዱ በጣም ከባድ ነበር። የት እንደምጀምር አላወቅኩም ነበር። ማን ነው የሚረዳኝ? ኖተሪ የት ነው ማረገው? ስቴት ዲፓርትመንት? ስለዚህ ፕሮሰሱ በጣም ሄክቲክ ነበር። 13 14 ስታፕ ነበርና በዛ ሰዓት ሲሊኮን ቫሊ አንድ ካምፓኒ ነበር ኢንቪዲቸር የሚባል የሪሞት አውተንቲኬሽን የሚባል ማለት ከሩቅ ሰው ማረጋገጥ የምንሰራው ስራ ነበርና ለምን አልቀይረውም ብዬ በዛ ተነሳ። የሶስት ወር ስራ መስሎን 2 አመት ፈጀ። እንግዲህ
ቪዲቸር ይሰራ የነበረው ከውክልና ጋር የተያያዘ ነገር ነበር ማለት ነው?
ኮር ቴክኖሎጂ ቪዲቸር ኢዝ ኢንተንትና ማንነትን ማረጋገጥ ከሩቅ በቪዲዮ። ቪዲቸር ማለት ቪዲዮ ሲግኔቸር ነው፣ የቪዲዮ ፊርማ ማለት ነው። አዲስ ኮንሰፕት ነው። ከዛም አልፎ ደግሞ አይዲ ቫሊዴሽን እንሰራለን፣
መታወቂያን ማረጋገጥ ህጋዊነቱን ማለት ነው።
መታወቂያ ህጋዊነቱን፣ ከዛ ደግሞ የመታወቂያውን ፎቶ ወስደን ከቪዲዮ ፎቶ ጋር እያመሳሰልን ይሄ ሰውዬ እኔ ነኝ ያለውን ነገር እሱን እናረጋግጣለን። ቤዚክሊ የድሮ ይሄ ኖቶሪ የሚባለው ሰርቪስ በ1960ዎቹ ዲዛይን የሆነ ሰርቪስ ስለሆነ እሱ መቀየር ስላለበት በሱ ዙሪያ ያለ ስራ ነው የምንሰራው።
ኖተሪ ማለት ሰነድ ማረጋገጫ ማለት ነው?
አዎ፣ ከሩቅ ሆኖ ሰነድ የሚያረጋግጥለት ሶስተኛ ፓርቲ ማለት ነው።
እና ምን ሆነ ከዛ በኋላ? ያ 13 ደረጃ ማለፍ ነበረበት ያሉኝ ውክልና የራስዎ ማለት ነው? ምን ያህል ጊዜ ፈጀ እሱ የውክልና ሂደት?
እውነት ለመናገር ኢትዮጵያ በባቢ ቀላል ተብሎ አልሄድኩበትም ሁሉ። ስለዚህ የገባኝ ነገር ስንት ሰው ነው እንደኔ ፕሮሰሱን ራሱ መሀል ላይ የሚያቋርጠው?
ማይጀምርም አለ እኮ አንዳንዱ እኮ በዚህ
ማይጀምርም አለ በፍራቻ የተነሳ። ስለዚህ ሁሌ ስናየው ከኢትዮጵያ ጋር የተገናኘ ከአንድ ውክልና በኋላ የሆነ ቢዝነስ ትራንዛክሽን ሀፕን የሚያደርገው የሆነ ቢዝነስ ይከናወናል። ወይ ቤት ሽጥልኝ ነው፣ ወይ ቤት ግዛልኝ ነው፣ ወይ ካምፓኒ ክፈትልኝ ነው። አንድ የቢዝነስ አክሽን ሰው እንዲያደርግለት ነው ውክልና የሚሰጠው። ስለዚህ
የንብረት እንደዚህ የመሳሰሉ
የንብረት ቤት አከራይልኝ፣ ፐርሰናልም ደግሞ አሉ። ይሄ የግል ጉዳዮች የጡረታ አለ፣ ሰርተፊኬት አውጣልኝ አለ፣ የጋብቻ አለ። ስለዚህ ሁሉም የሆነ የንግድ ነገር የሚያስጀምሩ ነገሮች ናቸው። ስለዚህ ሁለት የገባኝ ነገር፣ አንደኛው ኮኔክሽን ኢትዮጵያ ዲያስፖራ ያላት አንደኛው ኮኔክሽን ያላት ከኢትዮጵያ ኤርላይንስ ጋር ነው። ሀገራችን ወስዶ እዛ ሰርተን እንመጣለን። ሁለተኛው ትልቁ ግን በውክልና ነው ኢትዮጵያ ስራችን የሚካሄድል፣
ወይ በአካል መሄድ ወይ ሰው መወከል።
ሰው መወከል እና ያ ሰው መወከል ድልድዩ ተሰብሮ ነበር እና አሁን ያንን ድልድይ እንዴት ነው የምንጠግነው ሲባል ከ13 ስቴፕ ወደ 4 ስቴፕ አውርድ ነው ማለት ስልኩ ላይ ሰው ዳውንሎድ አድርጎ አፕሊኬሽን ማንነቱን ያስገባል። ማንነቱን ያስገባል፣ ለማን እንደሚሰጥ፣ ለማን እንደሚወክል ያስገባል። እዛው ገልጹ ላይ ምርጫዎች አሉ፣ ካቴጎሪዎች። አሁን ለምሳሌ የግል ጉዳይ ውስጥ ከሆነ የግል ጉዳይ ውስጥ ሰብ ካቴጎሪዎች ውስጥ ገብተን ብዙ የሚመረጡ ነገሮች አሉ፣
ዝርዝሮች ማለት ነው።
እነሱን ሰለክት ያደረግ እነሱን እየመረጥን ሙሉ ውክልናውን እዛው ገልጹ ላይ ይሰራልናል። አንዳንድ ደግሞ የስልጣኖች ሙሉ ኤክስትራ ዲቴል የምንላቸው የሚያስፈልጋቸው አሉ። ማለት አሁን ባንክ ስንሰጥ፣ የሚሸጥ ቤት፣ የሚሸጥ መኪና ስንሰጥ ምን አይነት መኪና ነው ብሎ ይጠይቃል። ምን አይነት ባንክ ነው፣ የትኛው ቅርንጫፍ ነው፣ ባንክ አካውንቱ ነምበር ስንት ነው? እንደሱ አይነት ጥያቄ እንጠይቅና እናደርጋለን። ከዛ በኋላ ውክልናውን ወዲያው ይሰራልናል። በቪዲዮ ራሳችንን እንቀርጻለን። በቪዲዮ ስንቀርጽ ማለት ማመብ ያለብን አረፍተ ነገር አለች ከላይ። አረፍተ ነገሯ ቤዚክሊ የምትለው እኔ ኬብሮን ደጀኔ በዚህ ሰነድ ስር ተስማምቼ ለአቶ ከሌ ውክልና እንሰጥቻለሁ የሚል ነው።
ያ እንግዲህ ማመልከቻ አቅራቢው ነው ራሱን ስልኩ ላይ የሚቀርጸው በቪዲዮ ማለት ነው።
አዎ እሺ። አመልካቹ ነው ራሱን የሚቀርጸው። ቤቱ ቁጭ ብሎ ሁሉን ነገር ይጨርሳል ማለት ነው። ከዛ በኋላ እቺን ቪዲዮ ከቀረጸ በኋላ ከተጠቀማት በኋላ አይዲዎቹን አፕሎድ ያደርጋል
ማለት መታወቂያዎቹን ማለት ነው።
አዎ መታወቂያዎቹን ወይ ፓስፖርት ወይ መንጃ ፈቃድ ወይ ግሪን ካርድ ወይ ሞሪ ወታደር አይዲ ካላቸውም እዚህ እንደነሱ አይነት ምርጫዎች ስላሉ ሁለት መታወቂያዎች ሲስተም ውስጥ ያስገባል።
ፎቶግራፍ አንስቶ ማለት ነው በዛው በካሜራው ማለት ነው።
አዎ በዛው በስልካቸው ካሜራ ፎቶግራፍ አንስቶ ያስገባል። እሱም ሲያስገባ የኛ ሶፍትዌር ለኪውን ከሴኩሪቲ ክራይቴሪያዎች ማለት የመታወቂያውን ደህንነት ያረጋግጣል ማለት ነው። ከዛ በኋላ እሱ ከጫኑት በኋላ ቀጥታ ወደ ክፍያ ይወስዳቸዋል። ኢትዮጵያዊ ከሆኑ 168 ብር ይከፍላሉ። ኢትዮጵያዊ ከሆኑ $168 ያንን ለማረጋገጥ የኢትዮጵያ ፓስፖርት ወይም ይሄ ኦሪጅን ካርድ ቢጫ ካርድ የሚሉትን ያስፈልጋል ያን ዋጋ እንዲያገኙ። ኢትዮጵያዊ ካልሆኑ ደግሞ 207 ብር ይሆናል። የአሜሪካ ፓስፖርታቸውን ወንጃ ፈቃዳቸውን አፕሎድ ማድረግ ይችላሉ። ይሄ ዋጋ 168 የኤምባሲንም ዋጋ ጠቅልሎ የውጭ ጉዳይ ዶላሩ ከዚህ ሀገር እንዲገባ ድሮ የኢትዮጵያ ዘመዳቸው ተወካያቸው ነበር የሚከፍለው። አሁን የውጭ ጉዳይንም ዋጋ ጠቅልሎ ከዛ ደግሞ የሰርቪሱንም ፊ ጠቅልሎ ነው 168 ብር። ድሮ እቺ 30-40 ቀን ፈሽታ ወደ 300-400 ብር ያስወጣ ነበረ ኦን አቨሬጅ። ስለዚህ ከዛ ወደዚህ ወርዷል ማለት ነው።
ከ300-400 ወደ $168 ለኢትዮጵያውያን ላልሆኑ ደግሞ ወደ 207 ብር ወረደ ማለት ነው።
አዎ።
እና ደግሞ ክፍያውም የሚፈጸመው በወካዩ ነው የሚሆነው።
አዎ ወካዩ በክሬዲት ካርዳቸው እዚህ ሀገር ተቀምጠው በክሬዲት ካርዳቸው ይከፍላሉ።
ስለማረግ
በዛው ይጨርሳሉ ማለት ነው። ኮንፈርሜሽን ማረጋገጫ ቁጥር ይደርሳቸዋል። ያ ቁጥር ሲደርስ ሳቸው ኤምባሲው ደረሰው ማለት ነው። ኤምባሲው ሲደርሰው የሰራነው ስራ ሰው ማመልከቻውን ብቻ አይደለም የመንግስት ኋላ ያለውን ራሱ ይሄ በወረቀት የሚሰራውን ስራ ዲጂታላይዝ ቢዝነስ ፕሮሰሲንግ የሚባለው ማለት ነው። እንዴት አድርገን የመንግስትን ስራ እናቀላለን፣ ፕሮሰሱንስ እንዴት ሲምፕሊፋይ እናደርጋለን የነሱን ፕሮሰስ። ስለዚህ ያንንም ስራ ስለሰራን አሁን መንግስት ሲደርሰው ኮምፒውተራቸው ላይ ነው የሚደርሳቸው። አንድ በመጀመሪያ የሚያይ ሰው አለ ሙሉ መሟላቱን ካረጋገጠ በኋላ ወደ ፈርስት ካውንስለር ይሄዳል። ካውንስለሩ መሟላቱን ላረጋገጠለት ሰውዬ ፊርማውን ያስቀምጣል። ልክ ፊርማውን ሲያስቀምጥ ቀጥታ ያውክልና ወደ ኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ከሂልተን በታች በሚገኘው ውጭ ጉዳይ ሚኒስቴር ሰነድ ማረጋገጫ ቢሮአቸው እዛ ውስጥ ይደርሳል። እዛ ፕሪንት ተደርጎ ውጭ ጉዳይ ማህተም ያረጋግጣል። ማህተም ካረጋገጠ በኋላ ወደ ዳራ ይሄዳል። ዳራ ማለት ውጭና ማስረጃ። ማህተም ካረጋገጠ በኋላ ውክልናው አገር ውስጥ በህጋዊ ስራውን መቀጠል ይችላል ማለት። ስለዚህ 30-40 ቀን የሚፈጀውን ስራ በ24-48 ሰዓት ውስጥ ሰው እየተጨረሰለት ነው። አሁን ራሱ ደስ ያለን ሰው እየተጠቀመው ነው። ከዛም አልፎ ደግሞ የሚጠቀመው ሰው ገጠር ውስጥ ያለ አሜሪካ ውስጥ ላይ ኬንታኪ፣ ናሽቪል፣ ሲያትል ይሄ ሰፖርት ሴንተር የሌለበት ቦታ ራቅ ያሉ ሰዎች እነሱ በጣም እየተጠቀሙ ነው። ቴክሳስ ውስጥ ያሉ ሰዎች፣ ካሊፎርኒያ ውስጥ ያሉ እና ይሄ ርቀቱን ቤዚክሊ ሰውን እዚህ በ10-20 ደቂቃ ውስጥ ኤምባሲ ፊት ለፊት አመጣ ነው ማለት ነው።
መቼ ነው በይፋ የተጀመረው ይሄ አገልግሎት?
በይፋ የተጀመረው ባለፈው ሐሙስ ማታ ተመረቀና አርብ ጠዋት ስራ ጀምሯል።
ይሄንን ስራ ስትሰሩ አቶ ኬብሮን የተቀሰሉኝ ተቋማት አሉ፣ የመንግስት ተቋማት፣ ኤምባሲ፣ የውጭ ጉዳይ፣ ውልና ማስረጃ እንዲህ አይነት መስሪያ ቤቶችን ጠቅሰዋልና ከነዚህ መስሪያ ቤቶች ጋር ምን ግንኙነት ፈጠራችሁ? ምንድነው ያላችሁ ዕውቅና በኢትዮጵያ መንግስት ደረጃ?
ዕውቅናው ስራውን ጀምር ከኤምባሲ ጋር ነበር። አምባሳደር ግርማ ጋር ነው ይሄን ስራ የጀመርኩት 2 ዓመት በፊት። አምባሳደር ግርማ የህግ ባለሙያም ስለነበሩ እሳቸው አዩትና ኦኬ ተስማምቻለሁ ይሄን ነገር በደንብ ይጣናሉ። ከዛ ለስድስት ወር አጠናን። ከዛ አምባሳደር ካሳ ጋር ስራውን ቀጠልን። አምባሳደር ካሳ ጋር ኤምኦዩ ተፈራረምንና
የመግባቢያ ሰነድ ማለት ነው።
የመግባቢያ ሰነድ ተፈራረምንና ከዛ አምባሳደር ካሳ ወደ ውጭ ጉዳይ ላኩን። ውጭ ጉዳይ ከሚኒስትሩ አምባሳደር ቡርቱካን ጋር
ሚኒስትር ዴኤታው ማለት ነው
የስቴት ሚኒስትር እሳቸው ጋር ብዙ አወራንና ወደ ስድስት ሰባት ክፍሎች ኢንተርናሽናል ሎ የሚሉት የፋይናንስ የካውንስለር ሰርቪስ በየቦታው መሩን እና ከእነሱ ሁሉ ሪፖርት እንዲገባ አረጉ አምባሳደር። እነሱ ሁሉ ሪፖርት ሲገባላቸው ብዙዎቹ ተቀባይነቱ ጠንከር ያለ ነበር ከሁሉም ዲቪዥኖች። እነሱን ተቀበሉ እና ከስቴት ሚኒስትሯ ይሄ ፕሮግራም በዋሽንግተን ዲሲ እንዲጀመር፣ ዋሽንግተን ዲሲ ሰክሰስፉል ከሆነ ወደ ስልሳውም ኤምባሲ እንዲተላለፍ። ስለዚህ አሁን
በሁሉም ሀገሮች ውስጥ ባሉ ማለት ነው፣
በሁሉም ሀገሮች በአውሮፓ ላሉትም በአፍሪካ ላሉትም ጎልፍ ካንትሪዎችም እነሱ ጋርም እንዲደርስ። ስለዚህ ጅማሬ ነው ይሄ እና አሁን እኔ ማስተላልፈው ሜሴጅ ይሄ ትልቅ ቼንጅ ነው ማለት ከሰላሳ አርባ ቀን ወደ ሁለት ቀን ያዴ ካሚፈች ስራ ሁለት ቀን ኢትዮጵያ እስከሚደርስ እንትን ነው። አሁን እየሰራን ያለ ነው 90% ትክክል እየሰራ ነው፣ ግን አዲስ ቴክኖሎጂ ኢኖቬሽን ስለሆነ አንዳንድ ነገሮች እየጨመረን እያሻሻለን የምንሄድበት ሰዓት ነው። አንድ አሁን ኤግዛምፕል የምነግራችሁ ነገር አንድ ሴትዮ ደውሉና አስቸኳይ ስልጣን ፈልጋለሁ አለኝ። እሺ መስራት ይችላሉ፣ ግን የፈለጉት ስልጣን እኛ ያላሰብነው ስልጣን ነው። ሬሳ ማስተላለፍ፣ ለሬሳ ትራንስፖርት ለማድረግ ለእሱ አይነት ስልጣን አለ እና አሁን የእሳቸው ያሉን ጊዜ አልነበረንም፣ ግን አሁን እሳቸው በሰጡን መሰረት ከጠበቆቻችን ጋር በመገናኘት እየጨመር ነው እየሄድን፣ ፕሮዳክቱን እያሻሻል ነው እየሄድን ነው።
ይሄንን ስራ ይሄ አስከሬን ተቀብሎ የማስተላለፉን ስራ እሳቸው እንደ ንግድ ነው ወይስ ደግሞ በግል መወከል ፈልገው ነበር?
በግል ነበር መስጠት የፈለጉት እና አንዳንድ ውክልና ከሁሉ ሰው ጋር የግል ስልጣኖች ናቸው። 90-95% ልናሟላ እንችላለን፣ ግን አንዳንዱ ሰው ትንሽ ስፔሲፊክ የሆነች ነገር መሸጥ ይፈልጋል። ወይም ለምሳሌ አርት ልትሆን ትችላለች። ለእሷ አርት ብለን ስፔሲፊክ 95% ከቨር የሚያደርገውን ስራ ነው የምንሰራው እንጂ ስፔሲፊክ ለዛች አርት ብለን ያስገባናት ነገር የለም። ስለዚህ እሷን ግን ለሁሉ ሰው እንዲስማማው ይሄ አፕሊኬሽን እየሰራን እያሻሻልን እየጨማመርንበት እየሄድን ያለን ስራ ነው ለማለት ያህል።
እስካሁን ድረስ አልሰራችሁትም እንጂ ጥያቄው በተነሳ ጊዜ ትጨምራላችሁ? እነዛ ጥያቄዎች
ጥያቄው በተነሳ ጊዜ እየጨመርን እያሻሻል ነው። በሶስት ወር ውስጥ እነዚህም ሁሉ ነገር ሪቫይዝ እያደረግን ሁሉን ነገር አካሎ በስድስት ወር ውስጥ የዛሬ ስድስት ወር የሁሉም ሰው የተሟላ እያደረግን እየሄድን ነው ያለ ነው።
እንግዲህ አንድ ሳምንት ሆነው እስካሁን ድረስ ስራ ላይ ከዋለ የሚመጡ አዳዲስ ወይም ያልተካተቱ ጉዳዮች ሳይሆኑ ካካተታችሁት ውስጥ ችግር ተብሎ ያጋጠማችሁ ነገር አለ ወይም ስራችሁን ሊያስተጓጉል የቻለ ነገር አለ ያጋጠማችሁ?
እንዳጋጣሚ ሆነው ይሄ በሶፍት ወር አለም አይታይም። አፕሊኬሽኑ በደንብ እየሰራ ነው ያለው፣ ግን እንደዛም ሆኖ አንዳንድ አመልካች በደንብ ያልሞላ አለ። አሁን ለምሳሌ እኛ ቪዲዮዋን በደንብ ያቺን አርስተ ነገር ካላሉ አናሳልፍላቸውም። አንዳንዱ ሰው ፊታቸውን ብቻ ስለቀረጹ የሚያልፍ ይመስላቸዋል፣ ፊታቸውን፣ ድምጻቸውን እና በዛች ሰነድ መስማማታቸውን። ስለዚህ ያንን ስላላረጉ ሪጀክት አድርገን ከእንደገና ያቺን በደንብ ቀርጻችሁ ላኩ ያልናቸው ሰዎች አሉ። ይሄ ተጠቃሚውን የማስተማርም ስራ አለብን እኛ
እንጂ በመሳሪያ ደረጃ ወይም በሶፍትዌር ደረጃ ያጋጠማችሁ እክል የለም ከእንደዚህ አይነት ውጪ?
ነው ከዚህ አንድ አይነት ውጭ የለም። ትንሽ ከበድ ያለችን አንድ ስራ አለች። እሷም የኢትዮጵያ ኦሪጂን ካርድ ማረጋገጥ ነው። እሱም
የኢትዮጵያ ኦሪጂን ካርድ ማለት ከኢትዮጵያ መነሻ የነበረውን ሰነድ ማለት ነው፣ መታወቂያ ማለት ነው። እሺ
እሷም ችግር ያለችብን ኢንተርናሽናል ስታንዳርድ ስላልሆነች ነው።
የደህንነት መለያ ምልክቶች ወይም ደግሞ ማጣሪያ መንገዶች የላችሁም ማለት ነው? ለዛ
ለእሷ አሁን በቃ ለእሷ ስፔሲፊክሊ ሆነን እየሰራን ነው። ለፓስፖርት ይሰራል፣ ለመንጃ ፈቃድ ይሰራል፣ ግሪን ካርድ ያልፋል፣ ስቴት አይዲ ያልፋል፣ ብዙዎቹ 95% ያልፋል። ግን ያቺኛዋን እያስተካከልናት ነው። በዛ
ለምሳሌ የቀበሌ መታወቂያን የመሳሰሉ ነገሮች ማለት ናቸው።
አዎ የቀበሌ መታወቂያውን በእጅ የተጻፈ ነው እና በእጅ የተጻፈን እንግዲህ እንዴት ነው ዴታቤዙን ቬሪፋይ የምናደርገው? እሱ ትንሽ ከበድ ያለ ነገር ነው። አሁን ደስ የሚለው ኢትዮጵያም ወደ ዲጂታል አይደንቲቲ እየሄደች ነው። ስለዚህ ከአንድ አመት ሁለት አመት በኋላ እነዚህ አይዲዎች የዓለም አቀፍ ስታንዳርድ ውስጥ ይገባሉ።
አሁን ግን ያለውን ሁኔታ ለማስተካከል ምን ያህል ጊዜ ፈጅባቸዋል?
አሁን በቃ አንድ ዘዴ አግኝተናል። ከአንድ 3-4 ቀን በኋላ የየሎ ካርቷም ትስተካከላለች።
አቶ ኬብሮን፣ እነዚህ ውክልናዎች ሲሰጡ ብዙ የኢትዮጵያ ህግጋት ይጠቀሳሉ። በተለይ ከፍትሐ ብሔርና ከመሳሰሉት ማለት ነው ከንግድም ሊሆን ይችላል በዛስ ደረጃ ያላችሁ ዕውቀት ወይም ደግሞ ባለሙያዎች ምን ያህል ብቃት አላችሁ ይሄንን የማጣራት ከኢትዮጵያ የሕግ ተቋማትስ ጋር ምን ግንኙነት አላችሁ?
ይህን ስራ ስንሰራ ከዚህም ሀገር ህግ ባለሙያዎች ከኢትዮጵያም ህግ ባለሙያዎች ተሰብስበን ነው እነዚህ ስልጣኖችም ፍትሐብሔር ህጉም ውክልናው ላይ ያረፈው። ማለት አሁን እኛ ኢንሃውስ ራሱ ማለት እዚሁ ለእኛ ተቀጥሮ የሚሰሩ ጠበቆች አሉ ለዚህ ስራ ብቻ።
እሺ።
ከኢትዮጵያም የመጡ ከአሜሪካንም ሀገር የሆኑ
ቪዲቸር የቀጠራቸው ናቸው ወይስ ኤምባሲው?
ቪዲቸር የቀጠራቸው ነው። ይህንን ስራ ስንሰራ ወጪያችን ወደ 1.2 ሚሊዮን ዶላር ደርሷል። ይህንን ስራ ለማሰጥ ስለዚህ በደንብ ፈንጅ አድርገን እየሰራን ያለነው ስራ ነው። ወደፊትም ደግሞ ችግር ካጋጠመ በእነዚህ ጠበቆች የእኛ ጠበቆች እነዚህን እያሻሻሉ ወይም ዲፌንድ እያደረጉት ማለት ይህንን የተሰራውን ስራ እየቀጠልን ያለንበት ስራ ነው እንጂ በደንብ በጠበቆች የተሰራ ውክልኖች ናቸው እነዚህ።
እነዚህ ማመልከቻዎች ብዙ ጊዜ ሲሞሉ ኢንተርኔት ላይ ወይም ኦንላይን ሲሞሉ ብዙ የግለሰብ መረጃዎችን ማካተት ያስፈልጋል። የልደት ቀን አለ፣ የተለያዩ ስሞች አሉ፣ ሶሻል ሴኩሪቲ ወይም የማህበራዊ ዋስትና ቁጥር አለ እና እንዲህ አይነት በጣም አሳሳቢ የሆኑ መረጃዎች የሚሰፍሩበት ነው። በዚያ ላይ ሰነዶች ራሳቸውን የምትጠይቋቸው መታወቂያ፣ ግሪን ካርድ፣ ፓስፖርት እንዲህ መሳሰሉ ነገሮች ራሳቸው የግለሰብን ደህንነት የሚመለከቱ ናቸው። በዚህ በኩል አመልካቾች ደህንነታቸው የተጠበቀ መሆኑን እንዲያረጋግጡ የምትሰሩት ስራ አለ?
እሱ በጣም ትልቅዬና ዋናው ኃላፊነታችን ነው።
አቶ ኬብሮንን ለዛሬ አመሰግናለሁ። ቀሪው ውይይታችን ከሰሞኑ በሌላ ዝግጅት ይቀጥላል። እስከዚያው ወደ ኢትዮጵያ ኤምባሲ ዌብሳይት ብትገቡ ዝርዝር መረጃና አገልግሎቱን ማግኘት ትችላላችሁ። አድራሻው www.ethiopianembassy.org ነው። ኢትዮጵያ ኤምባሲ አንድ ቃል ነው። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በሙዚቃ ወደ ተከታዩ ዝግጅት እናሸጋግራችሁ። የቀሰቀሰኝ ፍቅር የቀሰቀሰኝ ፍቅር ለቀጠቀም አጣሁት ፍቅር ቀሰቀሰኝ የብዙነሽ በቀለ እየቀሰቀሰኝ ፍቅርህ። ዘመን የማይሽረው የራዲዮ መገናኛ ብዙሃን ያሳለፍነው ሳምንት ካስተናገዳቸው ዕለታት የካቲት 6 ወይም ፌብሩዋሪ 13 የዓለም ራዲዮ ቀን ሆኖ ውሏል። እለቱ ራዲዮ እንደ መገናኛ ብዙሃን ዘዴ ክብሩ ጎላ ብሎ እንዲታይ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተደነገገ ቀን ነው። እለቱ ታስቦ እንዲውል የተወሰነው ሐሳቡ በስፓኝ ንጉሠ ነገሥት መንግሥት ከቀረበ በኋላ ጥቅምት 24 2004 ዓመተ ምህረት ወይም በአውሮፓ የዘመን አቆጣጠር ኖቬምበር 3 2011 ዓመተ ምህረት ነው። የዓለም ራዲዮ ቀን በመንግስታቱ ድርጅት አባል ሀገሮች ውስጥ ሁሉ በክብር ይታሰባል። በዚህ ዝግጅት ላለፉት ከአርባ ዓመታት በላይ ሕይወቱን ከራዲዮ ጋር ያቆራኘ ባለሙያ ጋብዣለሁ። ጌታሁን ታምራት ዛሬ በአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር፣ ንጉሴ መንገሻ ነው እንግዳዬ። የአማርኛውን ስርጭት ከሚያካትተው የአፍሪካ ቀንድ አገልግሎት ጀማሪዎችም አንዱ ነው። ከራሱ ታሪክ ተነስቶ ወደ ራዲዮ ምንነትና ኃይል እንዘልቃለን።
አመሰግናለሁ። በመጀመሪያ ይሄ ሬዲዮ ቀን በጣም ተገቢና ክብር ሊሰጣው የሚገባው ቀን ነው። ምክንያቱም ሬዲዮ ቀላል መሳሪያ አይደለም። እኔ ራሴ እንዳልከው ከአርባ ዓመት በላይ ነው በዚህ ሙያ ያሳለፍኩት። እንግዲህ ከዛ ደግሞ አብረን እድሜንም ደስበት ይችላለን።
ይሄ የሁለት ትውልድ ዘመን ማለት ይቻላል።
እንደውም አሁን አዲስ አበባ ሄጄ ወጣት ጋዜጠኞች ለዚህ መስሪያ ቤት የተመለመሉ ሳሰለጥን ነው ለአንዳንዶቹ አያታቸው እዛ ቁጭ ብለው የምታያቸው እና ግን በጣም ጥሩ ጊዜ አሳልፍ የመጣው ስለ ሬዲዮ ስለ ጋዜጠኝነት ማስተማር ትልቅ ጸጋ ነው እና ደስ የሚያሰኝ ሙያ ነው። በዚህ አርባ ዓመት ውስጥ እኔ ምናልባት በህይወቴ አንድ ዓመት ያህል ሄጄ ወላይታ አስተምር ያለሁ ቦንዲቴ
በሌላ ዘርፍ በመምህር
አስተማሪዎች ነው አስተማሪ ሆኜ ነው ያስተማርኩት እንጂ ከዛ ወዲህ በሙሉ በሬዲዮ ያሳለፍኩት እና በቀደም ማዛ ብሩ ኢንተርቪው አድርጋኝ ነበር። አንድ ሁለት ሰዓት የፈጀ
ሸገር ሬዲዮ ላይ
እና
ሸገር ራዲዮ በነገራችን ላይ የእኛም ተባባሪ ጣቢያ ነው።
ደግሞ እርግጠኛም ነኝ የአማርኛ ፕሮግራም ለመውሰድ ዝግጁ እንደሚሆን። ግን ይሄ ሬዲዮ እንዳልከኝ ራሴ ሬዲዮ ስገባ እኔ ዝብዬ እሰት ብዬ ነው የገባሁት። ምንም ሀሳብም አልነበረኝም። ጋዜጠኝነት ሙያ ትምህርት አልተሰጠኝም። ጋዜጠኛ ሆናለሁ በህይወቴ ማስቤው አላውቅም። ስራ ፍለጋ ገባሁ። ዩኒቨርሲቲ ከመግባት በፊት አንድ አመት ልሰራ ካስተማርኩ በኋላ አዲስ አመት ልሰራ ፈለግ ተፈተኩ። ብስራተ ወንጌል አንድ 30-40 ሰዎች ምን ተፈተን። ከዛ ውስጥ እኔና አንድ መኮንን ደምስ የሚባል ዩኒቨርሲቲ ውስጥ የህግ ተማሪ ነበረ። ሶስተኛ አመት ህግ ተማሪ አልፋቸዋል ብለን ተቀጠል ይመስለኛል። አንዱ ድምጼ ያንን ቦታ ያስገኘልኝ ይመስለኛል። ከዛም ደግሞ አይ ቲንክ ስነ ጽሁፍ ችሎታዬም ደህና ነበር ብዬ እገምታለሁ። በዛ ነው የገባሁት። ግን ስድስት ወር ካስተማሩም በኋላ ነው ዝም ብሎ ደግሞ አለቀቁል ማይክራፎን መማር በጣም ኢምፖርታንት መሆኑን ካስተማሩም በኋላ ነው በሬዲዮ ላይ መውጣት የቻልነው። እና እርግጥ አሁን ብጠይቀኝ ሰውን ተወልዶ ኑሮ ከሞተ በኋላ እንደገና መወለድ ቢኖር ሌላ ሙያ አልመርጥም፣ ጋዜጠኛ ነው መሆነው። በጣም ግሩም የሆነ ስራ ነው። ሰለሞን አንተ ራስህ ታውቃለህ፣ ብርሃን ራሷ ታውቃለች። አዚህ በዚህ የምትስማማ ይመስለኛል።
ብርሃን ማለት ፕሮዲውሰራችን ነች በአሁኑ ሰዓት።
እና ከዛን ጊዜ ጀምሮ ሌላ ስራ አላውቅም። ብስራት ወንጌል ሰራሁ፣ ለተወሰነ ጊዜ ኢትዮጵያ ቴሌቪዥን ሰራሁ። ከዛ ወደ ጀርመን ሀገር ትምህርት ሄድኩ። ከትምህርቴ ጋር ተያይዞ ትምህርቴንም ከጨረስኩ በኋላ የገባሁት ዶች ቬለ ነው የሰራሁት። በአማርኛ በኃላፊነት ሰርቻለሁ። አሁን ደግሞ ከሰላሳ በላይ አመት እዚህ ነው ያለሁት።
የአማርኛው ፕሮግራም መስራችና
አንዱ ነኝ እና አማርኛ ሲመሰረት በ1982 ዓመተ ምህረት ነው። 37 ዓመት ሆነ ማለት ነው። የዚህን መሳሪያ ታላቅነትና ግዙፍነት የሚያስረዳ ነው። ቦታ ካለ አንዱ የአማርኛ ፕሮግራም ስንጀምር ጨለማ ውስጥ ያን ጊዜ ደርግ ሁሉን ነገር በር የሚቆጣጠረው ፖለቲካውን፣ ቀበሌውን፣ ሚዲያውን፣ ሬዲዮውን፣ የሰውን ህይወት የሚቆጣጠርበት ጊዜ ነበር ደርግ። ስለዚህ ሌላ አይነት ቅኝት የያዘ አስተሳሰብ ወይም ፖለቲካ አይዲዮሎጂ ሊቀርብ አይችልም። እነሱ ብቻ የሚፈልጉት ያው ማርክሲዝም ሌኒኒዝም ብለውን ያን ብቻ ነበር የሚያደርጉት እና በደንብ ነበር የሚጠቀሙበት ደግሞ በፕሮፓጋንዳ። ስለዚህ እዛ ውስጥ ሰንጥቀን መግባት ነው እና ስንጀምር በሰላሳ ደቂቃ ነው የጀመርነው። ስንጀምር አድማጭ ሚሊዮን አይኖርም እያል ነው ብቻለን። አንዳንድ ቦታ ዘመድ የደወልክ ብታቋጎተ አክስት እናት ቤት ደውል ባክሽ ሲሉኝ ስላለህ እንጂ ሌላ እንደሚሰማህም አታውቅም። ግን እንደዛ እየተጓን ሳለ በስድስት ወር ውስጥ አድማጭ ይለኛ ከደሴ አካባቢ አቶ መሐመድ የሚባሉ ደብዳቤ ጽፏል እና በጣም ደስ ብሎ እንወርቃለን በዛ ደብዳቤ። እንደዛ የጀመረ ፕሮግራም አድማጭ እያገኘ ሄደ። ከዛ ደግሞ ወደ አንድ ሰዓት አሰፋ ነው ከሰኞ እስከ እሁድ ድረስ ነው እና የፕሮግራሙ ራሱ ይዘት ከህዝቡ ህይወት ጋር ከህዝቡ ምሬት ጋር ከህዝቡ ጉዳት ጋር የተያዘ ፕሮግራም ስለነበረ ሰው እየወደደው ሄደ። ፕሮግራሙ ራሱ ያደረገ ምክንያቱም ስለተደበቀ ጦርነት እናወራለን፣ ስለተደበቀ ረሃብ እናወራለን፣ ስለሚገደሉ ሰዎች እናወራለን፣ ስለሚታሰሩ ሰዎች እናወራለን። ያ መንግስትም ያወራው በዛ ምክንያት በወሰብ አሜሪካ በጣም ተደማጭ ሆነ። ታመነት ያለው ህዝብ የሚያምነው ሬዲዮ ጣቢያ ሆነ። እና በዛ አንፃር ከባድ ትልቅ አስተዋጽኦ ትልቅም ኃይል የነበረውና አሁንም ያለው እንትነው መሰረ ነው ይሄንም ማሰበው
አማራጭ
ነው ሆኖ እና እዚህ ላይ ካነሳ ምንድነው አሁን በዚህ ከዚህ ካፍሪካ ዲቪዥን በ17 ቋንቋ ነው እናስተላልፈው ሊንጋራ ጀምረናል ዲአርሲ ቦነስ ካየው ያንዳንዱ ፕሮግራም የራሱ አይነት አስተዋጽኦ አለው ተጽዕኖም አለው አማርኛ እንዳልኩ ከጀመርኩ ጀምሮ ለምሳሌ ሱዳን አካባቢ ማት ከአንድ ሚሊዮን በላይ ስደተኛ ነበር ድምጽ የሌለው ቮይስለስ የሆነ ለዛ ድምጽ የሆነ አማርኛ ፕሮግራም ነበር ያን ጊዜ ሄዶ እኔ ራሴ ሄጄ ሪፖርት አድርጌያለሁ ብዙ ጊዜ የስደተኛው ኑሮ ስደት ማለት መጥፎ ነገር ነው ስደት አየህ ሁለንተናህን ነው የሚገፈው የሚወስደው ሀገር አልባ ያረጋሃል ህልውናህን ሰውነትህን ነው ገፈው የሚወስደው ለማይ ነው የምትሆነው ትዋከባለህ በፖሊስ ከባምል ለምንህ ነው የምትበላው
ሰብእናህን ይቀንሰዋል
ያዋርዳል ቢዩናይትድ ኔሽንስ ራሽን ነው የምትኖረው ከዛ በሱዳን አካባቢ ሸቅለህ ኩል ሆነ ተሸክመህ አርመህ እንደዛ ነው የምትኖረው እና ግን ደግሞ በነገራ ሴም ታይም ደግሞ ኢትዮጵያውያኑ ይርማሃል በዚህ ፈተና ውስጥ ደግሞ ሰው ደግሞ ጠንካራ ነው እምነትም ስላለው ሃይማኖትም ስላለው ጥንካሬውን ታያለ እና ያንን ፕሮግራም ውስጥ አቀርባለሁ አንዳንድ ቦታ ለምሳሌ ወርክሾፖች አሉ እንደዚህ ወንበር ነጥብ በዛም ይሰራበት ቦታ ከራሱ 26 እንትን ካምፖች ነበሩ የስደተኞች ካምፖች በ26ቱም 26 በተክስቲያን አለ በስደተኛ ተቆቋመ እዛ 6 ካምፖስ ደግሞ ሁሉም አለ ትግርኛ ተናጋሪ አለ አማርኛ ተናጋሪ አለ ኦሮምኛ ተናጋሪ አለ እስላም ክርስቲያን አለ በነገር ማን ማንም አትለየው ሁሉም አንድ ነው እዛ እና የዛን የሰውን ጥንካሬ ስታይ ደግሞ ወንን ፈተናውን የምታይበት ጊዜ በጣም ግሩም የሆነ ሁኔታ ነው የምታየው ምክንያቱም ሪፖርት አድርግለታል ሰው ስለሰላም ያለው ለምን ተፈናቀለ አዲስ አበባና ናይሮቢ ኔጎሺዬሽን ሲካሄድ ዋን ሮም ኔጎሺዬሽን ሲካሄድ በደርግና በሊበሬሽን ፍሮንቶች መካከል ሲካሄድ እነሱ የሚሉትና እዛ ስድስት ካምፕስ ያለው የሚፈልገው ፍላጎቱ እይታው ወደፊት ምን ሆነ እንደሚፈልገው በጣም የተለያየ ነው እና ሰላም መጥቶ ተላገሩ መፈለሰ ነው ወዱ አይደለም ሰው ቀየውን ሻውን ንግዱን ሱቁን ሰላም ካል ሰላም ተሰደደ ተገደደ ነው ስለዚህ በዛ ሁኔታ ውስጥ ደርስህ ሬዲዮ ፕሮግራም ስትሰራለ ሰው እንዳለኝ ታርጎ ነው የሚወስደው አሁን ሌላ ቦታ ብሎ ሰደ ሴንትራል አፍሪካ ሪፐብሊክ ከጀኖሳይዱ ከተፈጸመ 1994 አለ ያብደት ተነስቶ በመተቆን ውስጥ 1 ሚሊዮን ህዝብ አለ
የሩዋንዳና
የሩዋንዳ ጀኖሳይድ ያ ዋናው ጀኖሳይዱ ሩዋንዳ ላይ
ነው ሩዋንዳ ላይ ነው
ከዛ በኋላ በ1996 በ1996 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ጁላይ 16 ነው የሴንትራል አፍሪካ ፕሮግራም የተጀመረው በኪሩንዲ እና በኬንያ ሩዋንዳ በዛን ጊዜ ኦፍ ኮርስ አፋን ኦሮሞና ትግርኛ የሚጀምራል በዛን ቀን
ልክ ካለቀ በኋላ ማለት ነው
ካለቀ ሁለት ዓመት በኋላ ጀኖሳይድ ተፈጸመ እና እዛ ውስጥ ይሄ ፕሮግራም የተጫወተው ሚና በነገር ላይ ሬዲዮ በጥሩ እጅ ከሆነ ዴሞክራቲክ እጅ ከሆነ በተማሩ ስኪል ባላቸው እውቀቱ ባላቸው እጅ ከሆነ ይጠቅማል።
አሁን እሱ አሁን የሚከተለው ርዕሴ ነው እሱ ምን እንደሆነ የሬዲዮ ኃይል የሬዲዮ አቅም ትንሽ ገባ ብለን ተፈትሽልኛል ያንን በተለይ ደግሞ በዚህ በዲጂታል ዓለም ውስጥ የሬዲዮ ኃይል ሲዳከም አናይም ሌሎች መገናኛ ብዙሃን ነባር የሆኑ ታሪካዊ የሚባሉ መገናኛ ብዙሃን እየተዳከሙ ይሄዳሉ ለምሳሌ የህትመት ሚዲያው ከገበያ እየወጣ እየተዳከመ ይሄዳል ቴሌቪዥን አቅም እያጣ ይሄዳል ሬዲዮ ግን አሁንም ጠንክሮ ነው የምናየውና ምንድነው የሬዲዮ ምስጢር ምንድነው የሬዲዮ ተፈጥሮ ምንድነው የሬዲዮ ኃይሉ ህይወትም ውስጥ ይሁን እንደ መገናኛ ብዙሃን አውታርም
እሱ እንግዲህ ተላየ ምክንያት አለው ባደው ምንም ቴሌቪዥን ሶሻል ሚዲያ በሌለበት ጊዜ ምንም አማራጭ ስለሌለ ሬዲዮ ሰው ያደምጣል ሙዚቃም ኢንፎርሜሽንም ኢንተርቴንመንትም ነው ትምህርትም ነው እና ሶስቱን ነገሮች አካተው ከሬዲዮ ብቻ ነው የሚያገኘው ቴሌቪዥን የለም ቴሌቪዥን ሲመጣ ግን ነገሮች ይተቀየሩ ይሉ በነገር ላይ አሁን እዚህ ሀገር ቴሌቪዥን ነው አይደል ሁሉ ሶሻል ሚዲያ ነው ግን ደግሞ ሬዲዮ ደግሞ ተደማጭነት አለው አሁን ኤንፒአርን ወሰድ አዎ ግን በነገር ላይ ደግሞ እነሱም እንደ ድሮ ከቀጠሉ እዚህ አይደርሱም ነበር ለውጧል አቀራረባቸው ተለውጧል ብዙ ውይይት ነው የሚካሄደው ኮሊን ሾው ነው የሚካሄደው ሰው እየጠራ እየጠየቃቸው ነው የሚያካሄዱት ሶሻል ሚዲያንም ይጠቀሙበታል በነገር ላይ እና ግን ሬዲዮ ነው በነገር ላይ የሚገርመኝ አንደኛ የትም ተሰማዋል ትራንዚት ሬዲዮ ዘት ተሰማዋል መኪና ውስጥ ተሰማዋል የቤት አልጋ ስር ሆነን ተሰማዋል ቴሌቪዥን ተሸክማ አትሄድ ለምን አሁን ሶሻል ሚዲያ ግን መጥቷል ያንን ከሬዲዮም እንደው በባሰ ነው ምክንያቱም 24 ሰዓት ሙሉ በቀን በሳምንት 7 ቀን ታገኛለህ ሶሻል ሚዲያ እጅ ላይ ነው ያለው። እንደውም አይፎን ላይ ሬዲዮ መስማት ይችላል። ኦኬ ግን ሬዲዮ ባነገር አንድ ደስ የሚለኝ እኔ አሁን ግዜ ሬዲዮ ቆይ ገብቼ ሳወራ ወሬም ይሁን አንድ ነገር ሳወራ አሁን ሳወራ ሰ ለመተሰበሰበ 100 ሚሊዮን ህዝብ አይደለም ማወራው ቤቱ ገብቼ ነው ማወራው
ላንድ ሰው ነው
ላንድ ሰው ነው። ሁልጊዜ ማስበው አጎቴን አስባለሁ ነበር ሁልጊዜ ወይንም ማቆው ሰው ወይንም አንዳንድ ጊዜ የምታቆው ሽማግሌ ያለው አይደለም ማወራው ስለወጣት ፕሮግራም ኳ የምታቆው ወጣትና ፐርሰናል ነው ያገናኛል አቀራረቡ ማው በዛ አይነት ምክንያት አድማጭም ይወደድ ይሄዳል። እና ዋናው ግን መሰረቱ ደግሞ በነገር ላይ እንግዲህ ሬዲዮ ስቶፕልም ሬዲዮ ነው ሂትለርስ ማስተካከ ሚስተር ጋብልስ የሚቆጣጠሩም ሬዲዮ እኮ በመንግስቱ ኃይለ ማርያም ጊዜ እንዲህ ሁሉ ነገር የሚቆጣጠሩ አዲስ አበባ ሬዲዮና ቴሌቪዥን ሬዲዮ ነው። አዎ በጣም ዲሞክራቲክ ሆነ ሀገር እዚህ ሀገር የምታያቸው ኤንፒአርም ሬዲዮ ናቸው ጋዜጦችም ናቸው። እንዳቀራረቡ እና ማን እንደሚቆጣጠረው ነው ደግሞ ለምን እንደምትጠቀምበት ነው ደግሞ ዋናው ነገር። ሬዲዮ ግን ጥሩ ተልኮን ማካሄድ የሚችለው ዴሞክራቲካሊ ተልኮ በዛም የሚሰማሩት ጋዜጦች ሙያውን ተምረው በነገር ላይ አንዳንድ ሰው ደግሞ ገብተው አሁን ቅድም እንዳረኩት እሱ በእኛ ጊዜ ነው አሳምነው ገብረውል ብጠይቀው የሆነ ታሪኩ ሳሙኤል ፍረኝ ብጠይቀው የሆነ ታሪኩ አስፋይር ብጠይቀው የሆነ ታሪኩ ስምሮ ሳት ብሎ ገብተው ሬዲዮ ተናጋሪ ነው እሱ የድሮ ጊዜ ነው። አሁን እሱ አይቻል ሐኪም ደግሞ መማር አለብህ አስተማሪ መሆን ለመማር አለብህ ጋዜጠኛ መሆን መማር አለብህ ስኪሉን ማየት ጥበቡ ማየት አለብህ። እስኩን እስካረክትረስ እና ነፃነቱ ከተለቀቀለት ሬዲዮ በጣም አርጎ የሚጠቅም መሳሪያ ነው። ትምህርት ይሰጣል እውቀት ይሰጣል። ፈዛ ደግሞ ለምታረጋው ውሳኔ በትምህርትና በእውቀት ላይ የተመሰረተ ውሳኔ እንድትሰጥ ለህዝብ ያግዝ ይችላል ማለት ነው።
በዚህ ባሳለፍነው ሳምንት ውስጥ የታሰበውን የዓለም ራዲዮ ቀንን ምክንያት በማድረግ ቀደም ሲል በብስራተ ወንጌል በኢትዮጵያ ቴሌቪዥን በጀርመን ድምጽ የሰራውን ከዚያም በአሜሪካ ድምጽ በጋዜጠኛነት ያገለገለውን ጌታሁን ታምራትን አሁን የቪኦኤ የአፍሪካ ዲቪዥን ዳይሬክተሩን ንጉሴ መንገሻን ነው የሰማችሁት። ሙሉ ውይይታችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ቅዱስ ቫለንቲኖ የተከታዩ ዝግጅት ርዕስ ነው። ከእንቅልፌ እንደነቃው ከመቆነጃጀቴ በፊት ላንተ ጸልያለሁ ጸጉሬን ሳልሞሽጥ ምን ልልበስ እያልኩኝ በሐሳቤ እየዋኘሁ ሰረቅ እያደረኩ ላንተ ጸልያለሁ ዘላለም በልቤ እሰንቀሃለሁ እወድህማለሁ። አሬታ ፍራንክሊን ነች በነገራችን ላይ እጅግ ምርጥ ከተባሉ የፍቅር ዝማሬዎች አንዱ። የሮማ ወታደሮች በፍቅር እየተነደፉና ቤተሰብ እየመሰረቱ ለጦርነት የነበራቸው ፍላጎትም እየተዳከመ ሲመጣ ሁኔታው ያሳሰበው ገናናውና ኃያሉ መንግስታቸው ወጣቶቹ ወደ ትዳር እንዳይገቡ ይከለክላል። ያኔ ታዲያ አባ ቫለንቲኖ የሚባሉ ቄስ ወጣቶቹን በድብቅ ያጋቡ ብዙ ቤተሰቦች እንዲመሰረቱ ያደርጋሉ። ይህ የአባ ቫለንቲኖ ስውር አድራጎት ሲጋለጥ የዛሬ 1750 ዓመት አካባቢ በሞት እንዲቀጡ ይደረጋል። የአባ ቫለንቲኖ ቅን አድራጎት ግን ተዳፍኖ አልቀረም። ስለዚያ መልካም ተግባራቸው የምስራቅ ኦርቶዶክስ ክርስቲያኖችን ጨምሮ የተለያዩ የክርስትና እምነት ዘርፎች አቡነ ጋላሲዩስ ሊቀጳጳስ ከነበሩበት ከ496 ዓመተ ምህረት አንስቶ ቅድስና ተሰጥቷቸው በየዓመቱ የካቲት 7 ወይም ፌብሩዋሪ 14 በተሰውበት ዕለት የአባ ቫለንቲኖ ቀን እየተባለ ይከበራል ወይም ቫለንታይንስ ዴይ
ስለ መስዋዕታቸው ዋጋም እለቱ የሚታሰበው በፍቅር ቀንነት ነው። ዛሬ በዓለም ዙሪያ በብዙ ሀገሮች ውስጥ እየተለመደ የመጣው ይህ ቀን በኢትዮጵያም ቀስ በቀስ እየተስፋፋ መምጣቱ ይታያል። በርግጥ ከእለቱ መሰረታዊ ሐሳብ ጋር ጨርሶ የሚቃረኑ መጥፎ ሊባሉ የሚችሉ ልማዶችም አብረውት እያጀቡት ቢታይም ይህንን እለት ከሚወዱትና ከሚያከብሩት ለፍቅርና ለቤተሰብ እሴትም ከፍ ያለ ዋጋ ሊሰጥ ይገባል የሚሉት የቨርጂኒያ ነዋሪ የሆኑት የቲ እሳቱ የዛሬ ሳምንት በፍቅር የሚኖሩ ቤተሰቦችን ጋብዘው አክብረዋቸዋል። አነጋግሬያቸዋለሁ። የቲን ምንድነው ለመሆኑ ለርሶ የፍቅር ቀን?
የፍቅር ቀን እንግዲህ ቀኑ ሲባል ጥሩ ነገር ነው፣ ግን ከሚባለው ነገር ጋር ሁሉ ጊዜ እንግዲህ እዚህ በሚኖርበት ሀገር በአሜሪካን ሀገር ውስጥ ሰዎች ያንን የፍቅር ቀን ሲያከብሩት ከኋላቸው የሚመጣውን ወይም ደግሞ መጪውን ትውልድ የሚያሳይ እንዴት አድርገው ተፋቅረው እንደሚኖሩና ላፈሯቸው ልጆች ሁሉ ማሳያ የሚሆን ነገር አብሮ የተያዘ ነገር ብዙ ጊዜ ያያለሁኝ በቆየሁበት ጊዜ። ያ ማለት የሚለያይ ሰው በዚህ በሚኖርበት ሀገር የለም ማለት ሳይሆን፣ ግን በፍቅር እስካሉበት ድረስ ለሌላው ሰው ትምህርት በሚሰጥ ሁኔታ የሚያልፍ ነው ያየሁት ነገር እና በእርግጥ ለዚህም ለምንኖርበት ሀገር የራሳችን ባህል የዚህ ሀገር ባህል ሆኖ ሳይሆን ከሌላ ሀገር መጥቶ የሚከበር እንደሆነ አንዳንድ ነገሮች ላይ አንብቤያለሁኝ። ቅዱስ ቫለንታይን የሚባል የሮማውያንን ሰው ነገር በዛ ሀገር የሚከበረውን ነው ወደዚህ የመጣውና፣ ግን ያም ሆኖ አሁን ወደ ኢትዮጵያ ደግሞ ይሄ ነገር ገብቶ በመከበር ላይ ነው ሲባል ሰማለሁኝና፣ አንድ ሰው ምንም ነገርን ማድረግ ይችላል። ፍቅርን ብቻ ሳይሆን በጠቅላላ ብቻ በህይወት ውስጥ ማድረግ የሚፈልገው ነገር ግን ለሌላ ሰው ትምህርት ጥሎ የሚያልፍ መሆን አለበትና፣ አሁን በእኛ ግን ስናየው በፍቅር ህይወት በጣም የተዳከምንበት ጊዜ ነው በወንዱም በሴቱም። እና የምናረገው ነገር በዓል ብለን የምናከብረው ነገር ከአድራጎታችን ጋር የተያያዘ ቢሆን እጅግ በጣም ደስ ይለኛል እና አስተማሪ እንዲሆን እፈልጋለሁ። እና ለእኔ የሚሰጠኝ ትምህርት እውነተኛ ፍቅርን ሰዎች የሚያሳዩበት ቀን ነው ብዬ አስባለሁኝ። ከዛ ውጭ ግን ያው ባህላችን የሆነ ነገር ነው ወይ አይደለም ወይ፣ ከሌሎች ስንወስድ ባህሎችን እንዴት በጥንቃቄ መያዝ አለብን፣ በላዩስ ላይ ምን ተጨምሮበት እንደሆነ አላቅም። ብዙ ጊዜ ወደ እኛ ሲሄድ ትንሹ ፓርቲ ሄድና በላዩ ላይ ግን ሲጨመርበት መልኩንም ሊያጣ የሚችልበት ጊዜ ያጋጥማል። በአንዳንድ ነገሮች ላይ ኮፒ ስናደርግ ኮምፕሊት ኮፒ ስላልሆነ ችግር ይፈጥራል አንዳንድ ጊዜ።
እስቲ አሁን ከተናገሩት አንድ ነጥብ ላንሳና እሷን ትንሽ ያብራሩልኝ። ወንዱም ሴቱም በፍቅር ደከም ያለበት ጊዜ ነው ብለዋል። በርግጥ ይሄ ቫለንታይንስ ዴይ ወይም የፍቅር ቀን እንደው ፍቅር በጥቅሉ አይደለም፣ ጾታዊ ፍቅርን የሚመለከት ጉዳይ ነው። አንደኛ ምን ማለት ሆነው ፍቅር በወንድም በሴትም ተዳክሟል ሲሉ፣ ሁለተኛ ለምን ብለው ያስባሉ? የቲ እሳቱን በዌብሳይታችንና በፌስቡክ ገጻችን ይከተሉ። ሰፋ ያለ ቆይታ ነው ያደረግነው። ብዙ ቁም ነገሮችን አካፍለዋል። በቤተሰብ ፕሮግራምና በሌሎችም ዝግጅቶች ደግሞ ይዣቸው መለሳለሁ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። የፍቅር ጣዕመ ዜማ እንጋብዛችሁ። አይ ፍቅር ፍቅራስና ኪኖፍ አይደኛ ነው ወይ ፍቅር ጌራ ወርቅ ነቃ ጥበብ
መቶ ሰው ቢሰለም አንቺ የማይመስለኝ ፍቅር ነው ሁበም ነው በይኝ ነገር ፍቅር አይደለኝም እያልኩኝ ስመካ ይጋገር የነር ባፊን ያቦ ወይ ፍቅር አይ ፍቅር አስናኪ ነው ፍቅር አይደኛ ነው ወይ ፍቅር አይ ፍቅር ይህ ፍቅር የሚሉት ስንት ነው
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጅና አቅራቢዎች ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም በደህና አደሩ።